ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ታህሳስ 14 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በኢትዮጵያ እየተስፋፋ ያለው ውጥንቅጥና የቀውስ ሁኔታ የአዲሶቹ ሹሞች ጥፋት ነው ተባለ። ስርዓት አልበኝነት የተፈነ መስሎ የሚታየውና በየአካባቢው ገዢ ወሳኝ እኛነን ባይ የታጠቁ ቡድኖች መፍላታቸው ሹሞቹ ለህዝብ የሚበጅ መፍትሄን ባለመከተላቸው ህጋራዊት የሆነውን የወያኔ ህግ አሁንም በስራ ላይ በመዋላቸውና የማይጣጣሙ የማይገጥሙ መንገዶችን ለመከተል መነሳታቸው ነውም ተብሏል። በአሁኑ ጊዜ አገራችን ላይ ጉብ ያሉት ሹሞች ማንንም ህዝብ ያልመረጣቸውና ህገወጥ ገዢዎች ሲሆኑ የተከተሉት የተሳሳተ መንገድ ደግሞ እነሱንም አገራችንንም ወደ ባሰ አዘቅት እየከተተ መሆኑ ይታያል ተብሏል። የኦሮሞ ጽንፈኞችን ጋብዞ የጸረ አማራ ጸረ ኢትዮጵያ ዘመቻቸውን አጣናክሮ የኦነግና ወያኔን ጥምረት እውን ያደረጉት ሹሞች ራሳቸው መንግስት የሚሉትንም እንኳን ማስከበር እንዳልቻሉ በሰፊው ተተችቷል። አሁንም ራሳቸውን ፓርቲ ቢሉም ከጎጥ በህረሰብ መለያቸው ያልተላቀቁ ሲሆን ኦነግ የእኔ በሚላቸው ታጣቂዎችና ጀሌዎች እያደረሰ ያለውን ጥቃት በተመለከተ መንግስት ተብየው ምንም ትንፍሽ ሳይል ገለጻውና ማስፈራሪያው የሚመጣው ራሱን ኦዴፓ ከሚለው ቡድን መሆኑን ለመታዘበቅተናል ያሉ ዜጎች ኢትዮጵያ ለካስ መንግስት የተባለው ሳይሆን ኦዴፓና ሹሞቹ ብቻ ናቸው ማለቱን ጀምረዋል። ሹሞቹ ከጠባብነትና ከስልጣን ፈላጊነት መላቀቅ ባለመቻላቸው ለሀገር የሚበጀውን የሽግግር ሂደት አግደው ወደ ባሰ ቀውስ ገብተው በመዳከር ላይ ሲሆኑ የመቀጠል ችሎታቸው አጠያቂ እየሆነ መምጣቱም ተዘግቧል። ለይስሙላ መንግስት አለ ሊሉ ቢቃጡም የኢትዮጵያ የሆነ መንግስት ካለመኖሩ ባሻገር በስልጣን ላይ የሚገላበጡት ሹሞቹና ኦዴፓ ያሉት መሆኑ ጥርጥር የለውም ተብሏል። የመንግስት አሰራርና አወቃቀርን አሽቀንጥረው ጥለው በግማሽ ወያኔያዊ አሰራር የሚያምሱን ሹሞች ለጠባብ ቡድኖች አገራችንን ሰለባ ሊያደርጉ ተቃርበዋል በሚልም በመወገዝ ላይ ናቸው። መሰረት ያጣውን ወያኔ አልቆለታል አፋዊ ልፈፋ ያጮሁብን ወያኔ የሚያንሰራራበትን ሁኔታ ወደዱም ጠሉም እያመቻቹ ነው ያሉ ክፍሎች አሁን ለውጥ ከተባለማ የወያኔን ህጎች መሻር፣ ወንጀለኞችን ሁሉ ማሰር፣ ሁሉን አቀፍ የሽግግር ሂደት መጀመር፣ ሁሉን የፖለቲካ ስፈኞች መፍታት፣ ጽንፈኞችን በቁጥጥር ስር ማስገባት፣ ነፍሰ ገዳዮችን ለፍርድ ማቅረብ፣ አገር ወዳዶችን ማጥቃቱን ማቆም፣ ጸረ አማራ እርምጃዎችን ማስቆም፣ በሞያሌ እንደታየው አይነት አረመኔነት እንዳይከሰት መከላከል በቻሉና ባየንም ነበር ብለዋል። የሀገራችን ዕጣ ፈንታ አሁንም በጣም አስጊ ሆኖ ይገኛል በሚል የተቆመው የፖለቲካ ታዛቢዎች የህዝብን ትግል አደናቅፎ ችግሮችን ያስቀጠለብን የሹሞቹ አገዛዝ በሽግግር ሂደት መተካቱ የግድ ነው ሲሉ ደምድመዋል።
በወለጋ ለተከሰተው አለመረጋጋት ዘጣ ገባ ውስጥ መገባቱ አነጋጋሪ ሆኗል። ከኦነግ ጋር በተያያዘ በርካታ መከራዎች በህዝብ ላይ እየደረሱ መሆናቸውን ብዙዎች አስረዳሉ። የኦነግ ቁንጮዎች ካስመራ ወደ አዲስ አበባ በሚገቡበት ዋዜማ በቡራዩ እጅግ ዘግናኝ ግፍ የተፈጸመው በኦነግ መሆኑን ከጉዳቱ ሰለባዎችና ከቡራዩ አካባቢ ነዋሪዎች በተደጋጋሚ ሲነገር የከረመው ሆኖ የሚታወስ ነው። የኦነግ ተዋጊዎች ከኤርትራ በዛላምበሳ በኩል ሲገቡ እስፍራው ድረስ ሄዶ የተቀበላቸው በዘረፋና በመብት ረገጣ ሊታሰርና ሊጠየቅ የሚገባው ስብሃት ነጋ መሆኑ ህዋትና ኦነግ በሚስጥር የሀገርን ሰላም ለማደፍረስ ለማሴራቸው እንደ ማስረጃ በርካቶች ሲጠቅሱት ይሰማል። በወለጋ በመቶ ሺዎች ለሚቆጠር ህዝብ መፈናቀል፣ የመኖሪያና የንግድ ቤቶች መቃጠል ተጠያቂዎቹ ኦነግና ኦህዴድ መሆናቸውን ብዙዎች ያስረዳሉ። የቀድሞ የኦሮሚያ ፖሊስ ዋና አዛዥ ደበረውና በቅርቡ የፌደራል ፖሊስ ምክትል ኮሚሽነር የሆነውን ጨምሮ ወደ 12 የሚጠጉ ፖሊሶች ተገልለዋል። ይህ ግፍ እየፈጸመ ያለውን ኃይል ኦነግ አንዴ እንደማያውቀው ሌላ ጊዜ እንደማያዘው ባሳለፍነው ሳምንት ደግሞ የተቀበሩ ቦምቦችን አስመልክቶ በድርድር የተቀበሩበትን ስፍራዎች መጠቆም እንደሚችል መናገሩ በወለጋ ሰላም መደፍረስ በቀጥታ ተጠያቂ እንደሆነና ድርጊቱንም ከህዋት ጋር በጣምራ ያከናወነ ለመሆኑ እንደማጣራጥር በርካቶች ያስረዳሉ። የቀድሞው ኦህዴድ ያሁኑ ኦዴፓ የኦነግን ወንጀለኝነት በይፋ ባሳለፍነው ሳምንት መግለጹ የሚታወስ ሲሆን ኦነግ ለአካባቢው ሰላም መደፍረስ የኦዴፓ መንግስት ወደ ስፍራው ወታደር ማዝመቱ መሆኑን በመጥቀስ ድርጊቱን ማውገዙ ታውቋል። ሰሞኑን በወለጋ የደረሰውን የቦምብ ፍንዳታ አስመልክቶ ድርጊቱ የሽብር ድርጊት እንደሆነና የንጹሃንን ህይወት የሚቀጥፍ ቡድን ደግሞ ጉዞ ለነጻነት ሳይሆን ህዝብን በባርነት ቀንበር ለመግዛት መሆኑን የፖለቲካ ወቂዎች ያስረዳሉ። የሙስና ወንጀሎችን ክስ ያቋረጡ ማስተናበት የተለመደው የፖለቲካ ውሳኔ መሆኑ ተነገረ። ከሰሞኑ በአዲስ አበባ ከመሬት ጋር ተያያዥነት ባለው የሙስና ወንጀል የታሰሩ የተከሰሱበትን ገንዘብ በመክፈል ነጻ እንዲወጡ መደረጉ የፍትህ ስርዓቱ ነጻ አለመሆንና የፖለቲካውን ኃይል የያዘው ቡድን በሚሰጠው መመሪያ የሚሰራ እንጂ ህጉን የሚተረጉም አለመሆኑን በርካቶች ሲያስረዱ ተሰምቷል። ሌባ የሰረቀውን ገንዘብ እየከፈለ ከእስር የሚለቅ ከሆነ የፍትህ ነጻነትና ሚናን ጥያቄ ውስጥ ይከተዋል የሚሉ አስተያየቶች ሲሰነዘሩ ይስተማል። በቅርቡ ከእስር የተለቀቁት በአዲስ አበባ መሬት አስተዳደር ዘርፍ የተለያዩ እርከኖች ላይ እየሰሩ የነበሩ ሲሆኑ እያንዳንዳቸው ከ10 ሚሊዮን ብር በላይ በመከፋፈል ከእስር በመክፈል መለቀቃቸው ታውቋል። ከዚህ ቀደም በመህረት ስም እንደ አለማየው ጎጆ የመሰሉ በሌብነት ታስረው የነበሩ መለቀቃቸው አነጋጋሪ እንደነበር የሚታወስ ነው ተብሏል። አለማየው ጎጆ በአንድ ባንክ ብቻ በስሙ የተገኘው ገንዘብ 600 ሚሊዮን ብር እንደነበርና ገንዘቡ የሱ አለመሆኑን በወቅቱ ማስረዳቱ የሚታወቅ ሲሆን በሌብነቱ በፍትህ ሊዳኝ ሲገባው በዘረኛው አገዛዝ በነጻ መለቀቁን በርካቶች ሲነቅፉ ይስማል። ይህ ሁኔታ በዚህ ከቀጠለ የፍትህ ጉዳይ ከመጣዱ ወደ ረመጡ እንደሚሆን ብዙዎች ስጋታቸውን ሲገልጹ ተሰምቷል። ቤንዚን እንደ ስኳር በጥቁር ገበያ እየተቸበቸበ መሆኑ ተሰማ። ከቅርብ ጊዜ ወዲህ በበርካታ አካባቢዎች ቤንዚን ከማደያዎች እየጠፋ በመሆኑ በድብቅ እየተቸበቸበ መሆኑ በስፋት ይነገራል። ለቤንዚን ጥራት በአብዛኛው ምክንያቱ ወደ ኤርትራ እየተላለፈ መሸጡ መሆኑን ባለፉት ጊዜያት በፍኖተ ዲሞክራሲ መዘገቡ የሚታወስ ነው። ሰሞኑን በሐዋሳ በቤንዚን ማደያዎች በረጅም ሰልፍ የአንድ ሊትር ዋጋ ከ17 ብር የነበረ ሲሆን በጥቁር ገበያ በ70 ብር እየተሸጠ መሆኑ አሳሳቢ ነው ተብሏል። ይህ ሁኔታ ምናልባት ከውሃት ነዳጅ ያከማቸው ይሆናል የሚል ጥርጣሬ ማጫሩን ከተለያዩ ምንጮች መገንዘብ ይችላል።
ከውጭ ከሚኖሩ ኢትዮጵያውያን 1 ቢሊዮን ዶላር ይሰበሰባል በሚል ታቀደ የነበረው ፕሮጀክት በታቀደለት ደረጃ ብዙ ውጤት እንዳላስገኘ ተገለጸ። እስካሁን ድረስ ገንዘብ ያዋጡ ኢትዮጵያውያን ቁጥር 2800 ብቻ ሲሆን የተገኘውም ገቢ 507094 ዶላር ብቻ መሆኑ ታውቋል።
በኢትዮጵያ ህገወጥ የቴሌኮም አገልግሎት የሚሰጡ ቡድኖች እየተስፋፉ መሆናቸው በይፋ ተነገረ። ኢትዮ ቴሌኮም ከቁጥጥር ውጪ የሆኑ ከ300 በላይ የሚሆኑ ህገወጥ አገልግሎት ሰጪ ቡድኖች እየተስፋፉ መሆናቸው የድርጅቱን ህልውና ከመፈታተን ባለፈም ለሀገር ሰላምና ጸጥታ ማስጊ ነው ተብሏል። ይህን ሁኔታ ለመቆጣጠር የሚያስችል መሳሪያ በቅርብ ከውጪ እንደሚገባ የተገለጸ ሲሆን ይህን ድርጊት የሚፈጽሙ ቡድኖች የገንዘብና የፖለቲካ ድጋፍ እንደማያጡ በርካቶች ጥርጣሬያቸውን ይገልጻሉ።
Human Rights Watch እሁድ ታህሳስ 7 ቀን ዩኒቨርሳል ፔሪዮዲክ ሪቪው ስብሰባ ላይ ባቀረበው ዘገባ በኢትዮጵያና በሻቢያው ኤርትራ መካከል በቅርቡ የተደረገው የሰላም ስምምነት በአካባቢው ሰላም ከመፍጠር አንጻር ጠቀሜታ ቢኖረውም ለኤርትራ ህዝብ የሚሰጠው ጥቅም አጠራጣሪ ነው ብሏል። ከ1990 ጀምሮ የሻቢያው መሪ በሁለቱ ሀገሮች መካከል የተፈጠረውን ግጭት እንደ ምክንያት በመጠቀም በህዝቡ ላይ ከፍተኛ በደል ሲፈጽም የቆየ መሆኑን ተቋሙ ገልጾ የሰላም ስምምነት ከተፈረመ በኋላ አገዛዙ በህዝቡ ላይ እያደረሰ የነበረውን ግፍ አሁንም ያላስወገደ መሆኑ ይታያል ብሏል። የሻቢያ መንግስት ከአምስት ዓመት በፊት ዩኒቨርሳል ፔሪዮዲክ ሪቪው ያስተላለፈውን መመሪያ ተግባራዊ ያላደረገ መሆኑን የሂውማን ራይትስ ዎች ተቋም በዘገባው የጠቀሰ ሲሆን አሁንም ቢሆን ከ17 ዓመት በላይ የሆኑ ወጣቶች በግድ ለወታደራዊ ስልጠና እንደሚወሰዱና ይህንንም አፈና ለማምለጥ ከሀገር ወጥተው እንደሚሰደዱ ገልጿል። ከ11 ዓመት በፊት በኤርትራ ምክር ቤት የጸደቀውን ህገ መንግስት ተግባራዊ ለማድረግ የሻቢያ መሪዎች አሁንም አሻፈረኝ እንዳሉ መሆናቸውና በዚህ ምክንያት ዜጎች የመናገር ሐሳብን በነጻ የመግለጽ የመሰብሰብና የመደራጀት መብቶች እንደሌላቸው ያለ ህግ እንደሚያዙና በእስር እንደሚማቅቁ ዘርዝሮ አቅርቧል። 47 ሀገሮችን የያዘው ዩኒቨርሳል ፔሪዮዲክ ሪቪው የተመድ ሰብአዊ መብት ካውንስል ስለ ሀገሮች የሰብአዊ መብት አያያዝ ሁኔታ ገምገማ የሚያደርግበት መድረክ ነው።
በሞያሌ ግድያና መፈናቀል መከተሉ ታወቀ። በሞያሌ ተከሰከሰው ግጭት እስካሁን አለመብረዱና አካባቢውን ለማረጋጋት ወደ ስፍራው የተላከው ኃይል ያካባቢው ንጹሃን ዜጎችን በመግደሉና በመደብደቡ ህዝቡን ለስደት መዳረጉ ታውቋል። ከአካባቢው ነዋሪዎች እንደተሰማው ወደ ሞያሌ የተላከው ኃይል ባረማንነቱ በህዝብ የተጠላው ያጋዚ ጦር መሆኑን በማንሳት በርካቶች ይህ ጦር በይፋ ሊበተንና ሲያሚውም ሊቀየር ይገባው ነበር የሚል አስተያየት ሲሰጡ ይስማል። እስካሁን ከ15000 በላይ ሰዎች ወደ ኬንያ መሰደዳቸው ታውቋል። የፖለቲካ አዋቂዎች እንደሚሉት ይህ በአሁኑ ወቅት የተከሰተው የሞያሌ እልቂት በገሪ ሶማሌዎችና በቦረናዎች ብቻ እንደሆነ ከሚነገረው ባሻገር ሌሎች እንደ ህወሓት፣ ኦነግና አልሸባብ የመሰሉ አሸባሪ ድርጅቶች ከጀርባ ሊኖሩ እንደሚችሉ መጠርጠሩ ተገቢ ነው ተብሏል።
በዛምቢያ በጸጥታ ኃይሎች የተያዙ 10 ኢትዮጵያውያን ተፈርዶባቸው ታሰሩ። ከ18 እስከ 39 ዓመት ባለው የእድሜ ክልል ውስጥ የሚገኙት እነዚህ ኢትዮጵያውያን ባለፈው ሳምንት አርብ በዛምቢያ ፍርድ ቤት ቀርበው እያንዳንዳቸው 300 የአሜሪካ ዶላር እንዲከፍሉ የተፈረደባቸው መሆኑ ተገልጿል። ስደተኞቹ የተያዙት ከዛምቢያ ዋና ከተማ ከሉሳካ 700 ኪሎ ሜትር ርቃ በመትገኘው ቺንሳሊ ከተማ ውስጥ ሲሆን ለቀናት ምግብ ሳያገኙ መቆየታቸውና እንዲሁም ልብሳቸው ሰውነታቸው ላይ አልቆ በከፍተኛ ችግር ውስጥ እንደሚገኙ ተገልጿል። ስደተኞቹ በኮንቴነር ውስጥ ሆነው ከኬንያ ወደ ታንዛኒያ ከዛም ወደ ዛምቢያ እንደመጡ የተናገሩ ሲሆን ዛምቢያ ሲደርሱ ያመጣቸው ሹፌር ጫካ ውስጥ ጥሏቸው ማምለጡን ተናግረዋል። በ14 ቀናት ውስጥ የተፈረደባቸውን $300 ካልከፈሉ ታስረው እንዲቆዩ ፍርድ ቤቱ የወሰነ መሆኑም ታውቋል።
ኢሃዲግ የሚባለው የህወሓት የአገዛዝ ጭምብል ህልውናው ያከተመ መሆኑ ተገለጸ። በአሳለፍነው ሳምንት እሁድ በመቀሌ በተደረገው ስብሰባ በህወሓት ቁንጮች ከተንጸባረቁ ጽንፈኛ ንግግሮች በመነሳት በብዙዎቹ ሲገመት የነበረውን የኢሃዲግን መፈረካከስ ተቋም መሆናቸውን ያስረዳሉ። ወያኔ የትግራይን ህዝብ ጋሻ ለማድረግ በተለያዩ ጊዜያት ህወሓትና የትግራይ ህዝብ እንደማይነጣጠሉ የሚያደርገውን ቅስቀሳ ሌሎችም ህወሓትን የሚታገሉና በትግራይ ስም የሚጠሩ ድርጅቶች መሪዎችም የህወሓትን ሐሳብ ሲያንጸባርቁ መስማታቸው ለትዝብት እንደዳረጋቸው ለማወቅ ተችሏል። ህወሓት በወለጋ፣ በጎንደር፣ በሞያሌ ከተከሰቱ ግጭቶች ጀርባ እንዳለና በደቡብ ኢትዮጵያ እየተነሱ ያሉትን የክልል የመሆን ጥያቄዎች እያራገበ እንዳለ ብዙ ጥርጣሬዎችን ሲሰነዝሩ ይስማል። የቤቶች ኮርፖሬሽን የክራይ ጭማሪ ማድረጉ ተነገረ። በዚህ ወቅት በአዲስ አበባ ከተማ ለደረሰው የቤት ክራይ ጭማሪ ችግር የመንግስት ቤቶች አስተዳደር ብልሽነቱን ብዙዎች በመሬት ሲገልጹ ይደመጣል። ከ40 አመት በፊት በመንግስት አፓርትመንቶችና ቪላ ቤቶች የሚኖሩ ለሌላ በህገወጥ ሁኔታ አስተላልፈው ተገቢ የሆነ አገልግሎት እንዳይሰጡ ማስተጓጎላቸው የሚታወቅ ነው ተብሏል። በጣም ትልቅ ለሆኑ የመንግስት ቤቶችና አፓርትመንቶች የሚከፈለው የቤት ክራይ ከ500 ብር እንደማይበልጥ የሚታወቅ ነው። የመንግስት ቤቶች አስተዳደር በሙስና ከተዘፈቁ ዘርፎች በዋነኝነት ከሚጠቀሱት አንዱ ሲሆን ሰሞኑን በመንግስት ቁጥጥር ስር ያሉ የንግድ ቤቶች ላይ ከ44 ጥፍ በላይ የክራይ ጭማሪ መደረጉ ይፋ ሆኗል። እስከዛሬ በአመዴ ገበያና በመሃል መርካቶ የሚገኘው የገበያ አዳራሽ 400 ብር ይከፍሉ የነበሩ ባሁን ጭማሪ በወር 18000 እና ከዚያ በላይ እንዲከፍሉ መደረጉ ታውቋል። ይህ ጭማሪ ደግሞ ሸመታው ላይ ተጽዕኖ ያሳድራል የሚል ስጋት መጋረጡ እየተሰማ ነው። እስካሁን በመኖሪያ ቤቶችና አፓርትመንቶች ላይ ጭማሪ መደረጉ አልተነገረም።
የወያኔው ፓርላማ አጨቃጫቂ ሆነውን ያስተዳደራዊ ክልሎችና የማንነት ጉዳይ ኮሚሽንን ማቋቋሚያ ረቂቃዎች ከብዙ ክርክርና ንትርክ በኋላ ያጸደቀው መሆኑ ታውቋል። ኮሚሽኑ በራሱ ስልጣን የሌለውና የግጭት መንስኤዎችን ሳይንሳዊ በሆነ መንገድ የሚያጠናና አማራጭ የሆኑ የመፍትሄ ሐሳቦችን የሚያቀርብ አካል ነው ተብሎ ቢገለጽም በተለይ በፓርላማ ውስጥ ያሉ የወያኔ አባላት የኮሚሽኑ መቋቋም ህገ መንግስቱን ይጻረራል የሚል ምክንያት በመስጠት ከፍተኛ ተቃውሞ ሲያነሱ ተደምጠዋል። ጉዳዩ ለውይይት ከመቅረቡ በፊት ተቃውሟቸው በተፈረመ ደብዳቤ የገለጹ ሲሆን ውይይት በሚካሄድበት ወቅትም በጩኸት ለመቃወም ሞክረዋል። በመጨረሻ አዋጁ በ33 ድምጽ ተቃውሞና በ4 ድምጽ ተአቅቦ በአብላጫ ድምጽ ሊያልፍ ችሏል። ውሳኔውን የትግራይ አስተዳደርም ተቃውሞታል ተብሏል። የወያኔ አባላት አዋጁን ውድቅ ለማድረግ ከፍተኛ እንቅስቃሴ ያደረጉት ኮሚሽኑ ነጻና ገለልተኛ ከሆነና የያካበብዩን ታሪክና የህዝብ ፍላጎት በሚገባ ከመረመረ የዛሬ 27 ዓመት የወልቃይት የጠለምትና የራያ አካባቢዎችን ወያኔ በኃይልና በግፍ አጠቃሎ ወደ ትግራይ ማስገባቱ እንዳይጋለጥበት ነው ተብሏል።
በባህር ዳር ከተማ አስተዳደር የቦታና የተቋማትን ስያሜ ለመቀየር እርምጃ መጀመሩ ተገለጸ። በከተማው ከሚገኙ 10 ክፍለ ከተሞች ውስጥ ቀደም ብሎ ግንቦት 20 ክፍለ ከተማ ተብሎ ይጠራ የነበረው አሁን ዳግማዊ ምኒልክ ክፍለ ከተማ የተባለ ሲሆን በመለስ ዜናዊ ስም ተሰይሞ የነበረው ፓርክ ደግሞ እሸት ፓርክ ተብሎ እንዲጠራ ተወስኗል። በመለስ ዜናዊ ስም ይጠራ የነበረው
ጤና ጣቢያ ዳግማዊ ምኒልክ ጤና ጣቢያ የሚል ስያሜ ሲያገኝ ግንቦታያ በሚል ስያሜ የሚታወቀው የባህር ዳር አውሮፕላን ማረፊያም በቅርቡ እንደሚቀየር የከተማው ከንቲባ ተናግረዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። አይቀድም የምንስ ይቅርታ ዘንድሮ ፖለቲካና ሃይማኖት ድብልቅልቅ ብለው ምህረት ይቅርታ ሆደ ሰፊ ማህሪ ወዘተ በሚል ቃላት ዘብረቅረቅ ባለ ሁኔታ ወንጀልን ለመደበቅ ወይ ወንጀለኞችን ለመማር ለመታደግ የተጀመረ ጥረት እንዳለ ለማንም ሰውር አይደለም የተበደለው ህዝብ ሳይሆን ግለሰብ ምህረት ሰጪ የሆነበት ህገወጥ ወይም ህግ ረጋጭ ክስተት ላይም ደርሰናል። ሹሙ የንቀቱ ንቀት ለጥፋት ይቅርታ ሊጠይቅ ቀርቶ ህዝብን ሊወነጅል የተነሳውን ነፍሰ ገዳዩን መንግስቱን ምህረትና ይቅርታ በሚል ሊያስገባብን መጋዣውን ሐራሬ ዚምባብዌ ድረስ ልኮ እንደነበር የምንረሳው አይደለም። መጋዣውም በሲዳማ ህዝብ ፍጅት ተከሳሽ በመሆኑ ልፍን ይቅርታ ይጥመዋል ነግ ለኔ በሚል መንፈስ ወንጀለኛ ጥፋቱን አምኖ ይቅርታን መጠየቅ ያለበት ከህዝብ ነው። ግን በተፈሩት ቁና ፍርዳቸውን ሳያገኙ ይቅርታ ማለት ከወንጀለኞች ተባባሪ ከመሆን ደም ረጋጭ ከመሆን አያልፍም የሚለውንም መቼም መዘንጋት የለብንም። በህዝብ ላይ ባለፈውም ስርዓት ሆነ በወያኔ ብዙ ወንጀል ተፈጽሟል። የዚህ ተጠያቂዎች በሞላ ዓለምንም ወለም ዘለም ለፍርድ መቅረብ አለባቸው። የተወሰኑትን አቅፎ ሌሎችን መወንጀል ራሱ ሌላ ወንጀል ነው። አሁን ግን እያየነው ያለነው ይህ ነው። ሹሞቹ ለ27 ዓመታት የወያኔ ተባባሪ ሆነው በቆዩበት የሰሩት ጥፋትና ወንጀል የለም? ለማ ወርቅነህ የሱሉልታው ከንቲባ ሹሙ ራሱ አባዱላ ወዘተ ከደሙ ንጹህ ናቸው የሚለን ማን ነው? ራሳቸው ለራሳቸው ይቅርታን ሊሰጡ ልንፈቅድላቸው መጠበቅ የለበትም። እርቅና ይቅርታ በስርዓት ነው። ጥፋትን አምኖ ከህዝብ ጫማ ስር መደፋት መቅደም ያለበት ነው። ከሹሙ ጫማ ስር ሳይሆን ከህዝብ። ዛሬ በሹሞቹ ታቅፈው ያሉት ወንጀለኞች በርካታ ሲሆኑ አንዳቸውም ለፈጸሙት ወንጀል ተጸጽተው ህዝብን ይቅር በለን ያሉ አይደሉም። ከቀድሞዎቹ ነፍሰ ገዳዮች እነ ዓለሙ አበበ፣ ፍቅረ ስላሴ ወግደረስ፣ ፍስሐ ደስታ፣ እርገጤ መድበው፣ ለገሰ አስፋው ወዘተ ህዝብን ይቅርታ ሳይጠይቁ በወያኔ ውሽልሽል አያያዝ እነሆ ነጻ ሆነው ይባርቃሉ። ይባስ ብለው ሰለባቸውን አሁንም ሊከሱና ሊወነጅሉ መድረክ ተሰጥቷቸው ይገኛሉ። በጊዜው በጠባብነት ስንቱን ህዝብ የፈጁት እነ ሌንጮ ወይም ዮሐንስ ለታ የአሶሳና ለጥቆም የበደኑ ጨፍጫፊዎች ዛሬ የሹሙ አጋር ሆነው ከድርጅቱ ተደባልቀው አሁንም አገር ወዳዶችን ጨፍላቂ እያሉ የመወንጀል እድልን አግኝተዋል። ሰለባዎቻቸው ግን ደብዛቸው ጠፍቷል፣ ተገድለው ተቀብረዋል። ጠላት ያሏት ኢትዮጵያ ለህልውናዋ አሁንም ከነሱ ተጻራ በትግል ላይ ናት። ወያኔ ስልጣን ከመያዙ በፊት ስንቱን የትግራይ ወጣት እንደጨረሰና ወደ ሻቢያም ልኮ እንዳስጨረሰ የምናውቅ ሁሉ ተጠያቂዎቹን ለፍርድ ይቅረቡ ባይነን። የኢሃፓን መሪዎችና ታጋዮች ደብዛ ያጠፉና ምናልባትም የገደሉ ዋና ተጠያቂዎች መለሰና ክንፈ ቢሞቱም እነ ተወልደ፣ አባይ፣ ስብሃት፣ ስዩም ወዘተ ግን አሁንም በህይወት አሉ። በትግራይ የበላይነት ስሜትና ዘረኛነትም በጋምቤላ በኦጋዴን ወዘተ በአማራው ህዝብ ላይ ወንጀል የፈጸሙትን ወያኔዎች ማንስ ነካቸው? ሹሙ ለሹመት ያበቃቸው ወንጀለኞች አያሌ ናቸው በዘረኝነት ተመን። ስለዚህም ይቅርታ በሚል እርቅ በሚል ሽፋን እየተደረገ ያለው ከአጠያቂ በላይ የህዝብ ደም የሰማዕታትን ደም መርገጥና ታሪክንም ማንቋሸሽ ነው። ሹሙ የዚያን ጀግና ትውልድ ታሪክ ለማንቋሸሽ ብዙ አልባሌ ነገሮችን መናገሩንም ሳንታዘብ አላለፍንም። ኢሃፓነህ ብሎ በጠራው የአንጃ መሪ ላይ ሲሳለቅበትም ሰምተናል። ግለሰቡ ግን የደለለ መስሎት ጠቅላይ ሚኒስትሬ ብሎ ራሱን ያዋረደ ነውና የሚደርስበት ንቀት ሁሉ ሲያንሰው እንጂ አልበዛበትም። ለሹሙ አውቃለሁ ባይነትም ሰለባ መሆኑ ተገቢ ነው። የሹሙ አጋሮች አባቦች የኢትዮጵያን ህዝብ ትግል ክደው የታገሉት በኢትዮጵያዊነት ሳይሆን በየብሔራቸው ነው ብለው ያንድን ትውልድ የኢትዮጵያዊና አኩሪ ታሪክ ሲሰርዙም አድምጠናል። በዚህ ግርግርና አሳፋሪ ልፈፋ መሃል የአንጃው መሪ ብቅ ብሎ ለገደልናቸው ሰዎች ይቅርታን ጠይቃለን ማለቱ ምንኛ የቀለለ ከሃዲ መሆኑን ማስመዝገቡ አልቀረም። ኢሃፓ ያካሄደው በከተሞች የራስ መከላከል ትግል ካገዛዙ ቀይ ሽብር ጋር አንድ ነው ሊሉን የሚቀርጡት እነማን እንደሆኑና ሰልፋቸውም ከደርግ ከወያኔ ጋር እንደነበር የምናውቀው ነው። በመቶ ሺዎች የተጨፈጨፈው ኢሃፓና ንጹህ ህዝብ ከፋሽስቶች ይቅርታ ጠያቂ ሳይሆን ይቅርታ የሚጠየቅ ነው። እርምጃ የወሰደባቸውም በተወሰኑ ነፍሰ ገዳዮችና ሽብርተኞች ላይ በመሆኑ ይቅርታ የሚጠይቅበት ምንም ምክንያት የለም። በርግጥ መንግስቱን ለመግደል ሞክሮ ስላልተሳካለት ይቅርታ ከህዝብ የጠየቀ ጊዜ አግባብ አለው። ለነገሩ ግን በያኔው ገብገብ ያንጃው ሹም አመራርም ወሳኝም አልነበረም። ውሸቱ ያጋልጠዋል። መበደል መበደል ወታደር በድሏል፣ ግን አርሶ አደር ይቅርታ ይጠይቅ እስካልሆነ ድረስ ህዝብ ይቅርታ የሚጠየቅ እንጂ ማንንም ይቅርታ የሚጠይቅ ሊሆን አይችልም። ከወያኔ ጎን ተቆልቁለውና ተለጣፊ ሆነው የከረሙትም ደርግንም ወያኔንም ቆርጦ የታገለውን ድርጅትና ህዝብ ሊተቹ ምንም የሞራል ብቃት የላቸውም። መጀመሪያ ከወንጀላቸውና ጭቅቀታቸው መጽዳት አለባቸውና አንጃውም ከአሳፋሪ ክህደቱ በደፈናው ይቅርታ በሚል ሽፋን የራስንም የሌሎችንም ወንጀል ሸፋፍኖ ለማሳለፍ መጣር ከንቱ ነው። በቡራዩ በኦጋዴን በደቡብ በወለጋ በቤኒሻንጉል እልቂት በደረሰበት ሁሉ ማን ተጠያቂ እንደሆነ ለሹሞቹ የተሰወረ አይደለም። ታዲያ ለምን ያልበሰብሷቸዋል? ለምን ተይዘው ለፍርድ አይቀርቡም? ሹሞቹን የከበቡት ወንጀለኞች ጠባቦችና ባለመንጫዎችስ ለምን በነጻ ህዝብን እንዲያናክሱ ተፈቀደላቸው? የኦህዴድ ወንጀለኞችና ጌታቸው አሰፋዎች ምን ነው ሲወቀሱ አንሰማ? ሁሉም የኢህአዴግ ባለስልጣኖች በወንጀልና በሙስና ተጨማልቀው የቆዩ መሆናቸውን ይያወቁ። ሹሙ እነሸፈራው ሽጉጤ ኃይለ ማርያም ደሳለኝን አዜብና ፈትለ ወርቅን እየሾመ ወንጀላቸው በሌሎች ላይ ብቻ መሆኑን አግባብ የለሽ ነው ብንል ምን አጠፋን? ያጤ ኃይለ ሥላሴና የሚኒስትሮችና መኮንኖች ገዳዮች ዛሬም በህይወትና በነጻ አሉ። ዋናውንስ ነፍሰ ገዳይ አምጥቶ በነጻ በሀገር ለማኖር እንዴትስ ታስቦ ነበር? የሹሙ አማካሪዎች በከባድ ወንጀሎች የሚጠየቁ መሆናቸውንም ያውም ሳናነሳ ማለት ነው። በቂም በቀላ ዙሪት ተጠምዶ ችግርን ስትንፋስ ሰጥቶ በላያችን ላይ ማክረሙ የማይጠቅም ለመሆኑ ጥርጥር የለውም። ግን ሀገራችን በተከታታይ የሞተልሽ ሳይሆን የገደለሽ በላ ተመቸው የሚባልባት ሀገር ሆና መቆየቷን ደግሞ ልንረሳው የሚገባ አይደለም። ወንጀለኛ መቀጣት አለበት። የህዝብ ደም ዋጋ ምድራችንን እሪ የሚያሰኝ ነው። ነፍሶች ያልፉ ዘንድ ፍትህና ፍርድ መኖር አለበት። ሁሉም ወንጀለኞች ለፍርድ መቅረብ አለባቸው። ሁሉም ወንጀለኛ ከህዝብ ይቅርታን መለመን አለበት። ጓደኞቹን እየተከላከለ ሌላው ላይ ጣት ቀሳሪን የህዝብን መብት ቀምቶ መሃሪ ይቅርታ አድራጊም ግለሰብ አያስፈልገንም። ምህረት ሰጪ ነኝ ባዩን ሹምና ጓደኞቹንም ቢሆን ለፍርድ ማቅረብ ህዝብ ይፈልጋል። ከወንጀል ነጻ ከሆኑ ነጻ፣ ጥፋት ካላቸውም ይቀጣሉ። ይህን መቀበል ግዴታቸው ነው፣ አምባገነንነት ካልተጠናወታቸው በቀር። የሹሙ የክብር እንግዶች በአብዛኛው ተይዘው ሊታሰሩና ለፍርድ ሊቀርቡ የሚገባቸው ናቸው። እውነትና ፍትህ ካለ ማለት ነው። አሁንም ግን የፍትህ ተቋሙ ዳኝነቱ ሁሉም በሹሞቹ አገዛዝ የተያዘ ነውና ፍትህን በቅርብ የምናገኝ እንዳልሆነ ግልጽ ነው። ዲሞክራሲያዊ መንግስትና ሽግግር ቢኖር ኖሮ ፍትህን ማግኘት እንጀምር ነበር። ይህን አደናቅፈውት ተቃቅፈውብናል። ስርዓት ያለው የእርቅና የቅርታ ጊዜ ገና አልታየም። የወንጀለኞች ጨለማ አሁንም ሰፍኖብናል ማለትም እንችላለን። ይቅርታ ከፍርድ በኋላና ጥፋተኞቹ ንስሐ ሲገቡ። አሁንም በዘረኞችና ጨቋኞች ላይ አመረን እንነሳ። ወንጀለኞች ሁሉ ለፍርድ ይቅረቡ። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት በትግላችን ያቸንፋል።
ምን በደልኩኝ በማለት ሰውን አለ የሚያሞኝ ኢምን በሆኑ መታረቅ ይቅርታር ቁያሉ መራቀቅ አሁን ነው ከንቱ መበሻሸት መበሻሸት
አይረዱ
ለማይረዱ
ማንነታቼ
በብር የሚታገል ለብር የሚታገል አደርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተም ገና ከጅምሩ በፍራቱ ታጥቦ ካመጽ ርቆ ምላሱን ሸብሮ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመውገዝ ትውልዱን ለማውገዝ ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ልጆች ደም እጅጉን ዘፍዝፎ ያፋን ወቅሳል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያንቱ ልዳው ግዛል ነጻነት ላይ አገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋ ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስ ሆም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉ በቀር አይሳካም
አንድነታቸው
የብቻናቸው
ስራቸው
መስራትና ማውራት
ምናልባቸው
የብሔር ፖለቲካ አሉታዊ አንደምታ ብዙ አወቅን ባይ ግለሰቦች ስለ ብሔር ብሔረሰብ ጥያቄ ያላቸው ግንዛቤና ወቀትም የተሳሳተና አንድ ጎልዮሽ መሆኑን ቀደም ገልጸን ነበር። በኢትዮጵያ የህዝብ እኩልነት እንዳልነበረ አንዳንድ ሰዎች ዛሬ ድረስ ሊክዱ ቢጥሩም ሐቁ ግን ያ ነበር። ይህ ችግር ለጋራ ህዝባዊ ትግል እንቅፋትና ጋሬጣ ሆኖ በመገኘቱም መፍትሄ መፈለግ ለተራማጆችና ለውጥ ፈላጊዎች አስፈላጊ ሆኖ መገኘቱ አልቀረም። በነበረው የርዕዮተ ዓለም ዝንባሌና እምነትም የራስን እድል በራስ መወሰን የሚለው ድምዳሜ ተወሰደ። ይህ መርህ በአሜሪካው ፕሬዚዳንት ዊልሰን ቅድሚያ ተሰጥቶትም የቀረበ ነበር። ብሔር ብሔረሰብ የሚለው ጽንሰ ሐሳብም ቢሆን ፈረንጆች አፍሪካን በጎጥና ጎሳ ከፋፍለው ያቀርቡ ስለነበር በሚሊዮን ደረጃ የሚቆጠር ህዝብ ጎጥ ጎሳ መባሉ ትክክል አይደለም በሚልም ነበር። መፍትሄ ፈለጋው የኢትዮጵያን አንድነት ግቡ ያደረገ እንጂ የተጻረረ እንዳልነበረም ይታወቃል። በኢትዮጵያ የብሔርን ጉዳይ መሰረት አድርጎ ትግል የተጀመረው ወጣቶቹ ተማሪዎች የብሔር ብሔረሰብ ጥያቄ በማለታቸው አልነበረም። የኤርትራ ግንባር ትግል ሲጀምር የተማሪዎች ማህበራት ትግል ገና አልጀመረም። የፈረደበት ዋልልኝም ገና ወደ ዩኒቨርሲቲ አልገባም ነበር። ያፓም ገና አልተመሰረተም። በጌዲዮ በኦጋዴን ወዘተ ተመሳሳይ ትግሎች የተከሰቱት በፊት እንደነበረም ታሪክ ያስረግጣል። በመሆኑም የተማሪዎች የጋራ ትግልን በተመለከተ የሁኔታ ደንቃራ በመሆኑ ችግሩን በዲሞክራሲያዊ መንገድ ለመፍታት በሚል ውይይቶችና ምርጫዎች ተበራይተው መፍትሄዎች ቀረቡ። ብሔረሰቦች ሁሉ ይገንጠሉ የሚል ድምዳሜ ያልተደረሰ ከመሆኑም በላይ መብትን ማወቅ በግድ መለያየትን ማጽደቅ እንዳልሆነም በጊዜው የተብራራ ጉዳይ ነበር። ወጣም ወረደም ግን እኩልነት አጥቶ ልዩነት መስፈኑ በብሔረሰብ በሃይማኖትና በጾታም ደረጃ መካድ የሚቻል ሀቅ አልነበረም አይደለምም። ቀደም ብሎ መብትና ዴሞክራሲ ተከብሮ ቢሆን ኖሮ የሀገራችን ሂደት ቀና መንገድን ያያዘ በሆነ ነበር። ለኤርትራ ችግር መከሰት ተጠያቂ ተራማጅ ተማሪዎች ሳይሆኑ የነበረው ስርዓትና ባዕድ ኃይሎች መሆናቸውንም መካድ አይቻልም። የደርግ አገዛዝ ችግሩን ማባባሱ ደግሞ የሚታወቅ ሲሆን በማስገንጠሉ በቀጥታ እጁ ያለው የወያኔ እንጂ ስልጣን ባልነበራቸው በነያፓ ላይ ሊጫን አይችልም። ለነበሩት ችግሮች መፍትሄው ዴሞክራሲ ነው ሲባልም ይህ በቅድሚያ የአድሃሪና የጭቆና ፍራቶችን መወገድ ፈላጊ ነበር። ይህ እውን ባለመሆኑ ችግሮቹ እየተባባሱ እንጂ እየረገቡ አልሄዱምና ችግሮች በሰላማዊ መንገድ ይፈቱ ሲባል የነበረው አድማጭ ጣቶ ቆየና አገራችን ዛሬ ወዳለችበት አደገኛ ሁኔታ ተንሸራታ ገብታለች። ይህንን በቅጡ ተገንዝቦ የችግሩን ተጨባጭ ይዘት በማጤን አገራችንን ከተደቀነባት በጥብጥና ህልውና ተፈታታኝ አደጋ ማዳን መቻል ይጠበቅብናል። በጥባጭ ሳለ ማን ጥሩ ይጠጣል እንደተባለው ይህን ዴሞክራሲያዊ አቋም አዛብተውና የጠበበ ትርጓሜ ሰጥተው መብት የተባለው ዋናና ብቸኛ ትርጉሙ መገንጠል ነው በሚል ግንጠላን አቀንቅነው ተነሱ። ወያኔ ያለው መፍትሄ ትግራይን ገንጥሎ የራሱን ሪፐብሊክ መመስረትና እንዲሁም ሌሎችም ተመሳሳይ እርምጃ መውሰድ ነው አለ። ኤርትራ ያው ቀኝ ግዛት ነንና መፍትሄው ነጻነታችንን ማረጋገጥ ብቻ ነው ሲሉ ቀጠሉ። ሶማሊያም የምዕራብ ሶማሊያ በሚል ሲሶ ኢትዮጵያን ከሶማሊያ ሊቀላቀል ብሎ ተፈጠመ። ኦነግም ኢትዮጵያዊ አይደለንምና መገንጠልና ኦሮሚያ የሚባል ልዩ ሀገር መመስረት ነው መፍትሄው አለ። ይህ የመጣበት የህዝብ መብት ከበር ያሉት ያመጡት ሳይሆን የነበሩት ንዑስ ከበርቴ ብሔረተኞች ያፈለፈሉት መሆኑ መሳት የሌለበት ቢሆንም ጥፋቱን ወደ መብት መከበር ወዳሉት ለመወርወር የቸኮሉ ጥቂቶች አልነበሩም። ዛሬም ይህንኑ የሐሰት ክስና ወንጀላ የሚያሰሙ አሉ። በሀገራችን ኢትዮጵያ የህዝብን መፈክሮች ሰርቆ ወይም ጠምዞ ሌላ ይዘት በመስጠት ባዶ ማድረግ የተለመደ ነውና ወያኔና ጠባቦች በሞላም መብት ከበርን ወደ ግንጠላ ይስፈን ቀይረው ጥፋት እንዳመጡም በግልጽ መታወቅ አለበት። ይህን ሀቅ ለመሸፈን ጠባቦችም ግንጣዮችም እንዲሁም የወያኔ ቅጥረኞችም የአፓንና መብት ያሉ ክፍሎችን ሊከሱ ሲፍጨረጨሩ መታዘባችን ባይቀርም እየቀጠለ ያለውን የሚነዙትንም የጥበት ውዥንብር መተቸት የግድ ይሆንብናል። በሰሞኑ የተያዘው ሂደት ሀገራችንን ለጠባቦች መንጋ ያጋለጠ ለመሆኑና እርቂትንም አምጪ ሆኖ ለመገኘቱ ሁሉም ዜጋ እየተረዳው የመጣ ነው። በሂደትና በተመከረው ስናየው የብሔር ተኮር ፖለቲካ መዘዘኛና አገር ጎጂ መሆኑን ዓለምንም ማወላወል የምንገነዘበው ነው። ለራስ ገዥነት ያመቻል የተባለውም የክልል ጉዳይ አገራችንን ወያኔ እንደተለመው ሁሉ ለክፍፍልና የርስ በርስ ግጭት ያመቻቸ ነው። የወያኔ ፌዴራሊዝም አገርን የሚጎዳ መሆኑን በ28 ዓመት ተመክሮ ማረጋግጠናል። ህዝብን ከፋፈለ እንጂ በመብት ላይ የተመሰረተ አንድነትን አላመጣም። የወያኔ አገዛዝም ምንኛ ጸረ ኢትዮጵያ ጸረ ህዝብ እንደሆነም ህዝብ ዛሬ ሳይሆን ቀድሞ ያወቀው ነው። የሹሙ ወደዳጆችም ይህ ነው ሊባል የሚችል የተጠናና የህዝብን ይሁንታ ያገኘ የፖለቲካ መስመር ባለመያዛቸው ከወዲህ ጥግ ጥበትን ሲያስተናግዱና ኢትዮጵያ የሚል አፋዊ ሽንገላ ሲያሰሙ በወዲያ ደግሞ ሁሉን ተክተን ኢትዮጵያን በበፊቱ መንገድ እንገዛለን በሚል ቅዠት መዋዠቃቸው አልቀረም። የቀውሱና ምናልባትም የከፋ ጦርነት ተጠያቂ የሚሆኑት የሽግግርን ሂደት ሰርዘው መድረኩን ለጠባቦችና ለወያኔዎች የከፈቱት ሁሉ መሆናቸው የሚያከራክር አይደለም። ዛሬ የድርጅቶችን ቁጥር በኢዲሞክራሲያዊነት ሊገድቡ የተነሱ ሹሞች ህዝብ በድጋፉና በድጋፍ መንሳት የዚህ መብት ማለቤት መሆኑን ረስተው የብሔር ድርጅቶች ቢፈሉም በሂደት ከስመው ቀንሰው በሐሳብ ልዩነት ድርጅቶች ሊተኩ ይችላሉ በሚል ሊያስተኙን ሊያዘናጉን ተነስተዋል። የብሔር ነክ ፖለቲካ አገርን ጎጂ መሆኑን ሁሉም ዜጋ ተገንዝቧል። ከጥቂት ጽንፈኛና አረመኔ ነፍሰ ገዳይ ጠባቦች በስተቀር በፊትም ሆነ በወያኔ የብሔር ብሔረሰቦች መብት ጥያቄ ተገቢውን ምላሽ አላገኘም። ወያኔ ግን አገርና ህዝብን ለመከፋፈል ተጠቅሞበታል። በፖለቲካ ልዩነት ወይም ርዕዮት መሰረት ሳይሆን በብሔር ላይ የተመሰረቱ ድርጅቶች መፍላታቸው ለአንድነት ጠንቅ መሆኑን ማንም ሊደብቀው የማይችል ከመሆኑም በላይ የአንድ ብሔረሰብ ድርጅት መሪ ኦዴፓ ተባለ ሌላ መሰል ስብስብ የኢትዮጵያ መሪ ሊሆን እንደማይችልም ግልጽ ነው። በተለመደው ጉልበትና አፈና ካልሆነ በስተቀር ራሱን በብሔሩ የሚገልጽ የመላ ኢትዮጵያውያን ዋና መሪ ሊሆን አይችልም። እንደ አሸን የፈሉት የብሔረሰብ ድርጅቶች በሂደት አደብ ገዝተው በኢትዮጵያዊነት ይሰፋሉ ብሎ ማቅረብ ተጨፈኑ ላሞኛቸው ነው። 40 በላይ አመታት አልፏቸው ከጥበታቸው ሳይለቀቁ ከግንጠላ ህልማቸው ሳይነቁ እንዳሉ ዛሬ በሹሙ ዙሪያ የተገኙት ጠባብ ድርጅቶችና መሪዎቻቸው መሰከር ናቸው። ለጠባብ ድርጅቶች መፈንጨትና ምንጫህን አንሳ ብለው በእያቅጣጫው አሳፋሪና ዘግናኝ ጨፍጨፋ ማካሄድ ተጠያቂ ሹሞቹ ናቸው። ቡራዩ፣ ሞያሌ፣ ጌዲዮ፣ ቤንሻንጉል ወለጋ። ከዚህ ባሻገር ደግሞ ሁለት ፓርቲ አራት ፓርቲ ብሎ ከወዲሁ ለመገደብ መነሳት ኢዲሞክራሲያዊ ነው። ሹሙ ይህን ሲል መቃወም ይገባቸው የነበሩ ተቃዋሚ በሉን ባይ ቡድኖች ጸጥ ማለታቸው አስገምቷቸዋል። ይዜ ሰጥቶ ጠባቦችን ሲጨፍሩ ታገሷቸው አገርን አፍሲ ምርጫና መንገድ ነው። ዛሬ አገራችን ኢትዮጵያ ባደገኛ ማጣፊያ ላይ ናት። ወይ የህዝብ ፍላጎት ተሟልቶ የሽግግር ሂደት ተጀምሮ በጋራ ስምምነትና መስከን ሰላማዊ መፍትሄ እናሰፍናለን፣ አለበለዚያ ባንዣበበው የክፍፍልና የእርስ በርስ ጦርነት የወያኔ ሻጥር ተጠምደን ኢትዮጵያን ለጥፋት አደጋ እናጋልጣለን። እብሪተኛው ወያኔ ሊፈጀን ሊያፋጀን ተዘጋጅቷል። በጋራ ሰልፍ ይህን እኩይ ቅዳቸውን ማክሸፍ ግዴታችን ሊሆንም ይገባል። በህዝብ መብትና እኩልነት ማመንና ለጽንፈኞች ሰለባ ሆኖ መገኘት አንድ አይደሉም። የብሔረተኝነት የማን ሆነ የማን መስፈን ማለት ለኢትዮጵያ አንድነት ጠንቅ ነው። በዚህ ላይ ዝንፍ የሚል አቋም የለንም። ወያኔን እንቃወማለን፣ ግን ኢህአዴግን እናቅፋለን። ጎጠኞች ነን፣ ግን ኢትዮጵያን እናስቀድማለን። ብሔረተኞች ግን ኢትዮጵያዊነን የሚሉት እርስ በርስ ተቃራኒዎች ናቸው። ሰላማዊ ጦርነት አይነት ወያኔና ዴሞክራሲ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም፣ ብሔረተኝነት ያክትም፣ ኢትዮጵያዊነት ያቸንፋል።
Thank you. ያስፈጨ የሱቄ ስብሽ ነው You are the king, you are the king.